ህይወት ተገለጠ በሚል ዮሐንስ ወንጌልን ክፍል በክፍል ያጠናን መሆናችን ይታወቃል። በየምዕራፎቹ በተወሰኑ ምዕራፎች መካከል የምዕራፎቹን ዋና ሐሳብ እየወሰድን በጥልቀት እንወያይ እንደነበረው የመጀመሪያውን ውይይት እንደምታስታውሱት በክርስቶስ ማንነት ላይ፣ ሁለተኛው ደግሞ በዳግም ልደትና በአዲሱ ሰው ማንነት ላይ ጠለቅ ያሉ ውይይቶችን ከተለያዩ ወገኖች ጋር እንዳረግን ይታወቃል። ዛሬ ደግሞ በዮሐንስ ወንጌል ምዕራፍ 8 እና ከዛም በኋላ በሚመጡት ምዕራፎች ላይ የምናየው አንዱ የዮሐንስ ወንጌል ትምህርት እምነትና መልካም ሥራ፣ እምነትንና ምግባርን የምንፈትሽበትና በጥልቀት የምንወያይበት ጊዜ እንዲሆን እዚህ ሁለት ወንድሞቻችንን ጋብዘናል። አብረውን እንዲያጠኑ አብረውን እንድንማር ከነርሱ ጋር ሆነን ይህንን ሐሳብ ለማጥናት እንሞክራለን። እዚህ አብረውን ዛሬ ሊያጠኑ የመጡት ወንድሞቻችን በየአብያተ ክርስቲያናቱ የጌታን ቃል በማካፈል የታወቁ ወገኖች ስለሆኑ ብዙ ማስተዋወቅ የሚያስፈልገኝ አይመስለኝም። አንደኛው ወንድማችን አብርሃም ተክለ ማርያም ነው። ወንድማችን አብርሃም በልዩ ልዩ ቦታዎች የጌታን ቃል በመስበክና በማስተማር የሚያገለግል ወንድማችን ነው። ሌላ ወንድማችን ደግሞ ወንድማችን ጋሽ ንጉሴ ቡልቻ ነው። ጋሽ ንጉሴም እንዲሁ በልዩ ልዩ አብያተ ክርስቲያናት እየተዘዋወረ የጌታን ቃል በዚህ በአገር ውስጥም በውጭም ሀገር በማስተማር በመስበክ የሚያገለግል ወንድማችን ነው። እነኚህ ሁለት የተወደዱ ወንድሞቻችን ዛሬ ደግሞ መሃላችን ሆነው ከምትመለከቱን ሰዎች ጋራ የጌታን ቃል ለመማር እድል ስላገኘን በጣም አርገን እግዚአብሔርን እናመሰግናለን። በቀጥታ ወደ ውይይቱ እናመራለን ማለት ነው። እዚህ አብራችሁ ልታጠኑ ስለመጣችሁ ሁለታችሁንም አመሰግናለሁኝ። ትንሽ ፐርስፔክቲቭ ለመስጠት ያህል ዮሐንስ ወንጌልን በምናይበት ጊዜ ያጋጠመን ነገር የዮሐንስ ወንጌል ያው የእምነት ወንጌል ነው። ዓላማውንም በግልጽ ነግሮን የሚጀምር ወንጌል ነው። በዮሐንስ 20:31 ላይ የወንጌሉ ዋና ዓላማ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ እምነት አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ነው ይሄ የተጻፈው ይላል። በማመን የሚገኝ ሕይወት ነው የዮሐንስ ወንጌል ዋና ትኩረቱ። እና በሥራ ሳይሆን በእምነት ዳግመኛም በመወለድ ክርስቶስን መድኃኒት አድርጎ በመቀበል የሚገኝ ነው የዘላለም ሕይወት። ግን ምዕራፍ በምዕራፍ በመጣን ቁጥር ደግሞ መልካም ሥራን መልካም ምግባርን ደግሞ ትኩረቱ አለው። ኢየሱስ ክርስቶስ ብርሃን ነው። ያ ብርሃን ሲያበራ በሰው ሕይወት ውስጥ ጨለማው አይቋቋመውም፣ ጨለማውን ያስወግዳል። እንዲያውም ሰዎች ጌታን ከመቀበላቸው በፊት በምግባር ጨለማ ውስጥ ነው ያሉት። የሚጠሉት እንዲያውም ይሄ ጨለማው ነው የሚጠላው፣ ስራቸው እንዳይገለጥባቸው ነው የሚጠሉት። ክርስቶስ ግን ሲያበራ ጨለማውን ያስወግደዋል። ምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ፣ የሚያምንብኝ የህይወት ብርሃን ይሆንለታል የሚለውን ትምህርት ባስተማረ ጊዜ፣ እኔ ሄዳለሁ እኔ ወዳለሁበት ልትመጡ አትችሉም የሚል ጠንካራ ትምህርት ባስተማረ ጊዜ በስሙ ሲያምኑ ላመኑት አይሁድ አጠንክሮ መናገር ጀመረ። ምዕራፍ 8 ቁጥር 31 ላይ ያመኑትን አይሁድ ኢየሱስ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ብሎ ደቀ መዝሙርነትን በቃሉ መኖር to live in the word ይሄ ለቃሉ ያለ obedience ማለት ለቃሉ መታዘዝ እንደሆነ ለመጀመሪያ ያህል ምናልባት ወንድማችን አብርሃም ትንሽ ጠለቅ ባለ ሁኔታ በመዳሰስ ብንጀምር ከዛ ጋሽ ንጉሴ የሚጨምርበታል። መዳን ከእግዚአብሔር ጋር መታረቅ ማለት ነው። የእግዚአብሔር ልጅ መሆን ደህንነት በእምነት የሚገኝ ነገር ነው ወይስ በመልካም ስራ የሚገኝ ነገር ነው? የቅዱስ ጳውሎስን ጽሑፎች በሮሜ መጽሐፍ ያየን እንደሆነ ከስራም አይደለም፣ እንደ ደሞዝ የተሰጠንም ነገር አይደለም፣ በጸጋ ነው፣ ከእኛ ምንም አይደለም። አባታችን አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት፣ ለእኛም እንደዚያው ነው። ደግሞ ያዕቆብ መልእክት በምናይበት ጊዜ ደግሞ አይ በስራ ነው እንጂ ያው አብርሃምም ሲሰራ አይደለም እየጸደቀ የሚል አርጊመንትስ እንዳሉ እናውቃልና፣ ምንድን ነው ደህንነት በእኛ ሰርተን በመልካም ስራ የምናገኘው የእግዚአብሔር ስጦታን ክፍያ ነው ወይስ ደግሞ በእምነት የሚገኝ ነገር ነው? እነኚህን ዝም ብሎ በመቃኘት ብንጀምር ከዛ ጠለቅ እያለን እንሄድባቸዋል።
እሺ፣ አመሰግናለሁ። እንደተባለው እንግዲህ ከዮሐንስ ወንጌል ጀምሮ ለመመልከት እንችል ጌታ ኢየሱስ ክርስቶስ ራሱ የጋበዘው ግብዣ አለ። ሰዎች በሱ እንዲያምኑ ሲጠራቸው እንመለከታለን። እና በእውነትም ከዮሐንስ ብንነሳ ሌሎችም የአዲስ ኪዳን መጽሐፍት የሚናገሩትን ነገር መመልከት ይቻላል። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጥቶ ግን የገዛ ወገኖቹ እንዳልተቀበሉት ለተቀበሉት ደግሞ የእግዚአብሔር ልጆች የሆነ ዘን ስልጣን እንደሰጣቸው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ይናገራል። እና በዚህ ክፍልም ላይ ምን መለከተው ሰው ከእግዚአብሔር ጋር የሚታረቀው በልጁ በኢየሱስ ክርስቶስ በማመን እንደሆነ የእግዚአብሔር ልጅ የመሆን ስልጣን እንደሚያገኝ ይሄ ክፍል ይናገራል። ሌላው ብዙ ሰዎች የሚያቆት የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው። በርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ሚል ቃል አለ። ጌታ ኢየሱስ ክርስቶስ ትምርቱ ይሄ ስለነበረ ካፉ የሰሙት አብረውት ሲከተሉት የነበረ ደግሞ ምስክሮች የተሆናላችሁ ብሏቸው በትክክል እሱ ያስተማረውን ትምርት ለማስተማራቸው የሌሎቹ መልእክታቶች ይነግሩናል። ለምሳሌ በሐዋርያ ሥራ ምዕራፍ 2 ላይ በበዓል 50 ቀን ጴጥሮስ የሰበከውን ስብከት ብንመለከት አይሁዳውያን ናቸው በዓል 50ን የሚያከብሩት እና በተሰበሰቡበት መካከል የሚያቆተን የብሉይ ኪዳን መጽሐፍ ጥቅስ እየጠቀሰ ነበር። መጨረሻ ግን ያሳረፈው ኢየሱስ ላይ ነው ስብከቱን ሁሉ። ቅዱስህም መበስበስን አይዘንዳ ተተውም የተባለው እኮ ስለ ኢየሱስ ክርስቶስ ነው። ምናልባት እናንተ ኢየሩሳሌም በዓሉን ልታከብሩ ስትመጡ የሰማችሁት አስከሬኑን ደቀመዛሙርቱ ሰርቀውታል የሚል ወሬ ሊሆን ይችላል። አይደለም፣ አልበሰበሰም፣ ሞቶ አልቀረም፣ ኢየሱስ ክርስቶስ ተነስቷል እና የሰማችሁት ወሬ ልክ አይደለም፣ እንደውም መዝሙረ ዳዊት ላይ ምዕራፍ 16 ላይ ያለው ቃል ነው የተፈጸመው ብለው ሲነግራቸው እንግዲህ ተነስተዋል ማለት ነው መሲሁ? አዎ ተነስተዋል። እና ምን እናደርግ ብለው ራሳቸው እንዲጠይቁ ነው ያረጋቸው። በሱ መኑ ነው ያላቸው። እና ምን አለን አሉ። አመኑ፣ ተጠምቀው 3000 ሰዎች ወደ ቤተክርስቲያን እንደተጨመሩ ያከፍል ይናገራል። እያለፍን ሐዋርያት ሥራ ሌሎችንም ራፎች እያየናቸው ስንሄድ ይሄ ነበረው አንኳሩ ስብከታቸው። እንደው አንድ ለማንሳት የኢትዮጵያዊ ጃንደረባ ታሪክ ብንመለከት ፊሊጶስ መጽሐፉን ገልጦታል። ይሄ ኢትዮጵያዊ ጃንደረባ ኢሳይያስ 53 እንደ ገለጠው እድለኛ ነው የገለጠው ክፍል ቀጥታ ኢየሱስን ያሳየ ነው። ግን ያ ኢትዮጵያዊ ጃንደረባ በጣም ግልጽ ነው። ምታነበው ይገባሃል ወይ ሲለው ታዲያ ሳይገባኝ ነው እንዴ አላለ። እንደው ለደንቡ ገለጥኩት እንጂ ምን እንደሚልማ አይገባኝም።
አልተደረደረም።
እና አዎ በጣም ይሄ በጣም የሚጠቅም ማንነት ነው። አላቅም ማለት በጣም የሚያስደስት ነገር ነው። ወደ ትክክለኛው ብርሃን ያመጣል። እና እንደው እኔ ደንቡን ለማድረስ ገለጥኩት እንጂ ሰግጄ ተመለስኩ እንጂ ምን እንደሚልም ስለ ራሱ ነው ወይስ ስለ ሌላ ብሎ ሁሉ ጠየቀ። እና ምናልባት ነቢያት አንዳንዴም ስለ ራሳቸው አንዳንዴም ስለ ሌላ እንደሚናገሩ ትንሽ ያስብ ነበር ማለት ነው። እና ነገረው ፊሊጶስ አይደል ስለ ራሱ አይደለም የሚናገረው። ይሄ በሸላቾቹ ፊት ዝም እንደሚል በጋ አፉን አልከፈተም የሚለው ቃል በነ ጲላጦስ ፊት ኢየሱስ የቆመ ጊዜ የተፈጸመ ቃል ነው። እና እኛ ደግሞ የእሱ ምስክሮች ነን፣ ተከታዮች ነን እና እሱን ነው የምንሰብከው ብለው ከዚህ መጽሐፍ ጀምሮ ይላል። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ሰበከለት ነው የሚለው። እና እንደውም ወደ ውሃ ሲደርሱ ጥምቀት እንዳልጠመቅ ምን ይከለክለኛል ብሎ የጠየቀው ኢትዮጵያዊ ጃንደረባ ነው። በደንብ እንደሰበከው ያሳያል። ይሄ ስለ ኢየሱስ አዳኝነት በደንብ እንደነገረው ያሳያል። ምንም የሚከለክል ነገር የለም በፍጹም ልብ ካመንክ ሲለው፣ ምንድን ነው በፍጹም ልብ ማመን? እንግዲህ የሰበከኝን ስብስብ አድርጌ ላስቀምጠው ካልክ እኔ ቀረልኝ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ነው ዋና የነገርከኝ። የቀረ ነገር ካለ ጨምርልኝ፣ እኔ ቀረልኝ ግን ይሄ ነው ሲለው፣ ይሄ ነው የሚፈለገው አለ። በቃ አጠመቀው፣ በደስታ ወደ አገሩ ወጣ ይላል። እና ምን ነበር የሚሰብኩት ሐዋርያቱ? ይሄን ነበር የሚሰብኩት፣ ኢየሱስ ክርስቶስ በማመን የዘላለም ህይወት እንዳለ እንጂ ሰዎች በየቀኑ የሚያመርቱት ነገር እንደሆነ በመልካም ስራቸው ከእግዚአብሔር የሚቀበሉት ነገር እንደሆነ ምንም መጽሐፍ ቅዱስ ይህንን አይናገርም። እና መዳን በእምነት ነው፣ በኢየሱስ ክርስቶስ በማመን ነው። ሮሜ ምዕራፍ 4 ከቁጥር 1 እስከ ቁጥር 5 እና በኋላ ላይ ደግሞ ቁጥር 23 እስከ ቁጥር 25 ያለውን ብናየው ጥሩ ነው። ግን ከሮሜ ምዕራፍ 4ን በፊት እንዲሁ የሮሜን እንዴት ተንደርድሮ እንደመጣ በተለይ ምዕራፍ 3 ላይ የዘጋበትን አዘጋግብ እናየው በጣም ጥሩ ነው። እና ምዕራፍ 1 እና ምዕራፍ 2 ላይ የሚያነሳው አህዛብ እንዴት ከእግዚአብሔር ጽድቅ እንደወደቁ፣ ምንም ማሟላት እንዳልቻሉ፣ የእግዚአብሔር ጽድቅን ማድረግ እንዳልቻሉ ይናገራል። እና እነሱን ይጥላቸዋል መጀመሪያ። ከዛ በኋላ አይሁዳውያንም ደግሞ ያው ብዙ ጊዜ አይሁዳውያን ከአህዛብ ብልጫ አለን ብለው ስለሚያስቡ ደግነቱ ጳውሎስ ራሱ አይሁዳዊ መሆኑ ለዚህ በጣም ይጠቅመዋል። አህዛብ ቢሆን ኖሮ ቀንተህ ነው ዝም ብለህ በእኛ ላይ እንደው ዝም ብለህ የምታስወራው ይሉት ነበር። እና የእነሱ ሰው ነው ግን እሱም። እና አይሁድስ ምንድን ነው ብልጫችሁ ይላቸዋል። ትኮር ቦስት ታደርጉ ይሆናል አሁን ባህዛብ ላይ ኛቆ ልክ አሁን ፈሪሳዩ ከቀራጩ ጋር ሊጸልይ ገብቶ እንደሆነ ማለት ነው። እኛ እንደነሱ አይደለን። ኛቆ እንደዚህ እናረጋለን እንደዚህ እናረጋለን ብለ ሁሉም ይሰሩትን እየቆጠሩ የሚፎክሩ ለዛይነስ ስሜት የሚሰማቸው ሰዎች እንደነበሩ ይናገራል መጽሐፍ ቅዱስና ምን ነው ብልጫችሁ ይላቸዋል አይሁዳውያን። ምንም ብልጫ የላችሁም አትስረቅ ብለ አንተ አልሰረቅም አታመንዝር ብለ አንተ አላመንዝርዘከም ሲላቸው መቼም አረ የት ነው ያመንዘርኩት አይሉትም ይተዋወቃሉ በደንብና ስለዚህ ክርታ እነሱም ወድቃቸዋል ነው የሚባሉት እና ሁለቱም እንደወደቁ በተለይ ምራፍ 3 ቁጥር 23 ላይ ሁለቱንም ነው አንድ ላይ የሚጥላቸውና ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎላቸዋል ይላልና ሁሉ ማለት የቱ ነው አዛቡና ይሁዱ ነው እንግዲህ ዛሬም ቢሆን አንድ ሰው በፍጥረቱ አይሁዳዊ ካልሆነ አዛብ ነው
እና በጻድቁ እግዚአብሔር ፊት ይከሳቸውና ሁሉንም ወንጀለኛ አርጎ ያቀርባቸው
ምንም ወርቃቸዋል ይላል ግን ታዲያ ሁሉ ከወደቀ ምንድነው የሰው ልጅ ተስፋ ብለን ልናዝን ስንል ምራፍ 3 ቁጥር 23 ላይ እዛው ደግሞ ምራፍ 3 ቁጥር 24 እና 25 ላይ መልሰው ደግሞ ሁሉ ግን ቢወድቁም ሁሉ ኃጢአትን ቢሰሩም ግን በአንድ መንገድ ብቻ ግን እግዚአብሔር ሰውን ያጸድቃል ብሎ ደግሞ እዛው ተስፋውን ደግሞ ሲናገር እናያለን እና ምራፍ 3 ቁጥር 24 እና 25 ሁሉ ኃጢአትን ሰርቷል እግዚአብሔር ክብር ጎላቸዋል ብለው በኢየሱስ ክርስቶስ በሆነውን ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ አስቀመጠ። እንዲያው የሚለው ያለ ሰው ስራ ማለት ነው። የሰው እጅ ሳይገባበት የገዛ ክንዱ ነው እንጂ መድኃኒት ያመጣለት ለእግዚአብሔር ምንም ሰው አግዞት አይደለም ይህንን የደህንነት ስራ የሰራው ማለት ነው። በጣም የገባኝ የሚመስለኝ በጣም እንዳልገባኝ ሁልጊዜ ደግሞ የምረዳው ቢኖር ጸጋ የሚለው ነው። ምክንያቱም የሰው ኑሮ እንካ በንካ ስለሆነ በነፃ የሚመጣ ነገር ያስደነግጣል። እስከ መቼ ዘልቃል ይሄ ነገርስ ብለን ሁሉ እንድንሳቀቁ ያደርገናል። በነፃ የሆነ ነገር አንድ ቀን ቢቀየርስ ብለን ሁሉ እንሰጋለን። እና የእኛ ኑሮ ይሄ ጊቬን ቴክ ስለሆነ እንዲሁ በነፃ የሚባለው ነገር በጣም ያስፈራል። ለዚህ መስለ ያለና እንዴ እንዲያው ነው እኮ የምትጸድቀው እንዲያው በኢየሱስ በማመን ስንለ ሰዎች ሰርጄን በሆነልኝ ሁሉ ይሉ ምን ስልከተኝ ነው ብለው ሰዎች በጣም ነው የሚሰጉትና ለዚህ መስለኛል ጸጋ በዋዛ እንዲ በቀላሉ የማይገባ ቃል ስለሆነ ምራፍ 4 ላይ በደንብ ለማብራራት የተጠቀመው ጥሩ በለተለት ኑሯችን የምናውቀው አንድ ምሳሌ አለ። ይሄ ከደሞዝ ጋር የተያዘ ነገር ማለት ነው። ና ምራፍ 4 ላንብበው ከአንድ እስከ አምስት እንደዚህ ይላል። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ብሎ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ስለ አብርሃም ያነሳላቸዋል። እንግዲህ ይሄ በጸጋ መጽደቅ እንዲሁ በነፃ መጽደቅ የሚባለው ነገር እግዚአብሔር እንደው አዲስ ኪዳን ላይ የጀመረውም ነገር እንዳይመስላችሁ፣ የድሮዎቹም እንዲሁ ነው የጸደቁት ብሎ የእምነት አባት የሚባለውን ዋናውን አብርሃምን ያነሳውና የአብርሃምም እኮ ቢነሳ በስራ አይደለም የጸደቀው በእምነት ነው የጸደቀው ብሎ ያነሳዋል። በስራ አስከትሎታል እንጂ በስራ ገልጦታል እንጂ በኋላ ማለት ያመነ ሰው የሚከተለው ነገር ስለሆነ ማለት ነው። በኋላ ያው እንወያይበታለን። እና በእግዚአብሔር ፊት የጸደቀው አብርሃም በእምነቱ እንደሆነ ማወቅ አለባችሁ። እንዲያው እግዚአብሔር በነፃ በጸጋ እንዳጸደቀው ማወቅ አለባችሁ። ዛሬ አይደለም ይሄ በጸጋ መጽደቅ የተጀመረው። ለምሳሌ ብሎ ደሞዝ አንድ ወር ሙሉ የሰራ ሰው ሄዶ ወይ ፔሮል ላይ ፈርሞ ወይም ቼክም የሚሰጠው ከሆነ ሄዶ ከገንዘብ ከፋዩ ሲቀበል የሰራበት ስለሆነ ምንም ሳይሳቀቅ መብቴ ነው ብሎ ነው የሚቀበለው። እና ምናልባት ደሞዝ ከፋዩ ወይም ደሞዝ ከፋዩ እንደው ቀና ብላ ትገርማለህ እንደው የመጣ ተወስዳለህ እንደው የወሩ ብትለው ስነ ስርዓት ያጂ ነው የሚለው። መብቱን ነው እየጠየቀ ሊሰራበትን። ከዛም አልፋ ወይም ከዛም አልፎ ልናገር ቢል ያ ደሞዝ ከፋይ አለቃው ጋር ሁሉ ሊሄድ ይችላል መብቱ ስሎ። ያልሰራስ እዛ መስሪያ ቤት ድርሽ ብሎ ማያቅሰውስ ሊቀበል ሲሄድ ትገርማለህ ቢባል አደል እያለ እንደው ያፈረ እንትን ይላል እንጂ ምን አፍ አለው? ምንም አፍ የለውም። እና እንደዚህ ነው እኛ የጸደቅ ነው የሚለው። እንግዲህ ጳውሎስ ኃጢአተኛን በሚያጸድቅ በእግዚአብሔር ቢያምን ያቺ እምነቱ እግዚአብሔር እንዴት ነው ኃጢአተኛን የሚያጸድቀው? ኃጢአቱን ከድኖለት፣ ኃጢአቱን ይቅር ብሎለት፣ ኃጢአቱን በክርስቶስ ላይ አኑሮለት ኃጢአተኛን በሚያጸድቅ በእግዚአብሔር ቢያምን አንድ ሰው የስራን ያክል ተደርጎ ይቆጠራል። አልሰራም ግን የስራን ያክል ይቆጠርለታል ብሎ የአብርሃምም ተቆጠረለት የሚለው የለኛም እንደሚቆጠርልን ለማሳየት ነው ብሎ ነው መጨረሻም ላይ የሚዘጋውና ምንም ከስራ ጋር የተገናኘ እንዳልሆነ በደንብ ይናገራል። ኤፌሶን ምዕራፍ 2 ቁጥር 8 ምንን ማንም እንዳይመካ ማለት አልሰራችሁማ ነው የሚለው። አስቆጥሬ እንዳትሉ አላስቆጠራችሁም ተቆጥሮላችሁ ነው። ግን ተቆጥሮልናል ማለት ግን ልክ ሳናስቆጥር በመቅረታችን እንደምንሳቀቀው ደግሞ እንደተቆጠረልን ስናምን ደግሞ መመካት ደግሞ አለብን። አትመኩ ያለው አልሰራችሁም ነው እንጂ በተቆጠረላችሁ ነገር አትመኩ ግን አይልምና
እኛ አልከፈልንም እንጂ ተከፍሏል ዋጋው።
እኛ ነው ኮስ ያላረገን እኛ ነው ያላስከፈለን እግዚአብሔርን ግን አስከፍሎታልና ስለዚህ በሱ ተመኩ ብሎ በደንብ መጽሐፍ ቅዱስ ይናገራልና መዳን በእምነት ነው።
እኔ አሁን አብርሃም ወንድማችን ከጀመረው ከዚያው ከሮሜ ምዕራፍ 3 ላይ ሁሉ ኃጢያትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል በኢየሱስ ክርስቶስም በሆነው በዛነት በኩል እንዲያው በጸጋው ይጽድቃሉ ይለንና በጸጋ ነው ጽድቅ ያገኙት እንዲያው ነው ያገኙት ካለ በኋላ ግን አያይዞ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው ብሎ ይላል። እንግዲህ የመጽደቅና የመኮነን ጉዳይ ከኃጢያት ጋር የተያያዘ ነው። ኃጢያትን ደግሞ እግዚአብሔር ስርየት ካልሰጠ በስተቀር እዳው እንደተቀመጠ ነው። ያ እዳ የሚወገድበትን መንገድ ነው የሚያሳየው ደሙ የተባለው ክፍያ የተባለው ነው። ይሄን በዛነት የሚያምን ነው የሚድን በእምነት የሆነ ብሎ በቀጥታ ነው የሚናገረው። ሌሎች ቦታዎችም ይሄንኑ ሐሳብ ነው ደጋግመን እናየው። በኤፌሶንም በቲቶም እንደዚሁ ነው የምንመለከተው። ኤፌሶን ምዕራፍ 2 ላይ ያ የታወቀው ማንንም እንዳይመካ ቀድም አሁን አብርሃም ሲል ነበር ማንንም እንዳይመካ ይላል። በክርስቶስ እንመካለን በራስ ግን እንዳንመካ ማንንም እንዳይመካ ከስራ አይደለም ይላል ምዕራፍ 2 ላይ። በስራ አይደለም ይዳን ነው እንዲያው በጸጋው በእምነት ጸጋው በእምነት አድኗቸዋል ብሎ ነው የሚናገር ያለ። ሁለቱን አብሮ ማጣመሩ በጣም አስፈልጊ ነው ብዬ ነው የምለው ያለ። በእኛ በኩል የእምነት ምላሽ በሱ በኩል የጸጋ ፍሳሽ ልበለው ነው። ጸጋውን ያፈሳል እሱ እኛ ያንን በእምነት እንቀበላለን በእምነት እንወስዳለን ከሱና ጸጋው በእምነት አድኗቸዋል ብሎ ሁለቱን ያጣመረ ነው የሚናገር። በሌሎችም ቦታዎች ላይ ቲቶም ላይ ለምሳሌ እኛ የነበርነው ነው የሚናገረው በኋላ ምናነሳው ይሆናል። እኛ አታላዮች ነበርን ምንስት ነበርን እርስ በርስ ምንጠላላ ነበር ክፎች ነበርን ብሎ የምግባር ብልሽነታችን ከዚህም የተነሳ እግዚአብሔር ፍርድ እንዳለብን ይናገርና ነገር ግን እኛ ስላደረግነው ስራ ሳይሆን እንዲያው በጸጋው ግን እሱ አዳነን አዲስ ልደት ሰጠን ብሎ ይላል። ከዚህ የተነሳ ነው መቼም በማወላዳ መንገድ አዲስ ኪዳን ስብከቱ በእምነት ክርስቶስን በማመን በጸጋ እንደሚዳን የሚለው በጣም ዋና ነገር ሆኖ አው ማሻማ ነው። እንግዲህ አሁን ያዕቆብ ጋር ስንመጣ እርግጥ ነው ጥያቄ የሚያስነሱ ነገሮች አሉ። ጥያቄው ምንድነው? እዚያ ላይ ያዕቆብ ፊት ለፊት የሚናገረው ነገር አለ። አንተ በእምነት ነው የዳንኩት ትላለህ ስራ አስፈልገኝም ትላለህ ነገር ግን አብርሃምስ ቢሆን ራአብስ ብትሆን ሌሎችስ ቢሆኑ ሰርተው አይደለም ወይ ብሎ ይለናል። ወደ ያዕቆብ መልእክት ስንመጣ እና ፊት ለፊት ስንመለከተው በግርድፍ ስንመለከተው እርስ በርሱ የሚጋጭ ነው የሚመስለው። አንዳንዶችም ከዚህ የተነሳ ወዴት አዝማሚያ ሄደዋል ብዙ ጊዜ እንደምንመለከተው ሁለቱም ብናጣምር ይሻለናል በእምነትም በስራም ነው መንጻድቅ ወደሚል አዝምመዋል በብዙ ቦታ እንደምንሰማው። ይሁን እንጂ እነዚህ ነገሮች መነጠል በጣም አስፈልጊ ይመስለኛል። እኔ ያዕቆብ የሚለው አስተሳሰብ ምን እንደሆነ ስመረምር ለምሳሌ ምዕራፍ 2 ቁጥር 14 ጀምሮ እስከ 19 ድረስ ያለውን እንኳን ብናነብ ፍንጭ እናገኛለን ብዬ አስባለሁ። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል። እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ እምነትህን ከስራ ለይተህ አሳየኝ እኔም እምነቴን በስራ ያሳይሃለሁ ይላል ብሎ ይናገራል። ይሄ ቋንቋ ለኔ የሚሰጠኝ ምንድን ነው? ስራን የሚያመጣው በጎ ስራ በሚያስፈልግበት ሰዓት ላይ በአውንታዊ መንገድ በጎ ስራን እንድንሰራ ለማበረታታት ነው የሚያመጣው። በጎ ስራ ፊታችን ተደቅኖ ይያለ ላለ መስራት ብናንገራግር ወይም በሌላ ሰበብ አድርገን ለማለፍ ብንሞክር በእምነት መዳናችን ጥያቄ ውስጥ ይገባል ወደሚል ነው የሚያመጣው። እኔ እንደውም አንድ ቦታ ላይ ይሄንን ክፍል አንብቤ ርዕስ ልስጣው ብያልኩኝ። ርዕስ ልስጣው ሰው ድኛለው ቢል በእምነት ድኛለው ቢል ያዕቆብ ምንድነው የሚለው ስል በጠቅላላው ያዕቆብን መጽሐፍ አሳየኛ ብዬ እንደዚህ ርዕስ ሰጠው። ታሳየኛ በቃ አሳየኝ። ጥያቄው ይታያል ወይ ነው? እምነት ይታያል ወይ ነው እንጂ እምነት አያድንም አይደለም።
የእውነተኛው እምነት ማብራሪያ የሚያድነው እምነት ማብራሪያ ይሄን ይመስላል።
ይሄን ይመስላል። ራቁታቸው ሲሆኑ ሰዎችን ያለብሳል። ተርበው ሲመጡ ይመግባል። እውነተኛ እምነት ይገለጣል። አለበለዚያ እንዲህ በጭፍን ምን ሄድበት ኑሮ አይደለም ኑሯችን ብሎ እምነት እንዲታይ ነው የሚወተውተው ያዕቆብ እንጂ እምነትን የመቃወም አይደለም አካሄዱ፣ ወይም እምነትን የማንቋሸሽ አይደለም። እነዚህ የተጠቀሱት ሰዎች በሙሉ ያመኑ የዳኑ ናቸው። ይሁን እንጂ አምነው ያሳዩ ሰዎች ናቸው፣ በስራ ያሳዩ ሰዎች ናቸው። እንደዛ የሚል ሐሳብ ያሳየናል። ግን እንዲሁ ጨምሬ ትንሽ ልናገር መፈልገው ይህቺ በእምነት የመዳን ነገር ቅድም እንዳልኩት የጸጋ አስተሳሰብ ነው። እምነትን እንደ ምላሽ መቀበያ አድርጎ እግዚአብሔር ሰጠን እንጂ ያዳነን በጸጋው ነው። የጸጋ ድነት ቅድም ወንድማችን አብርሃም እንዳለው አዲስ ኪዳንም ውስጥ የጀመረ አይደለም፣ ወደ ኋላ በጣም ብዙ ይርቃል። እኔ እንዲያውም ከፍጥረት መጀመር ሁሉ ሳይሻለን አይቀርም ብላለሁ። ስለ ጸጋ ስናስብ እግዚአብሔር ሰማይና ምድርን በውስጧም ያሉትን ፈጥሮ የሰው ልጅ ሲሰራ የጸጋ ስራ ነው ብዬ ነው የማምነው። አሰናድቶ ሲሰጠው እኮ በእውነት አዳም የተገባ ሆኖ አይደለም። ከእግዚአብሔርም ዘንድ ይገባኛል ብሎ የሚቆጥረው ነገር የለውም። እንዲሁ በጸጋው መገበ።
ስራውን ጨርሶ ነው እሱን የፈጠረው።
ስራውን ጨርሶ ፈጠረ። መግቦተ እግዚአብሔር የጸጋ ስራ ነው። በአጠቃላይ በልስጥራ ላሉት ሰዎች ሐዋርያው ጳውሎስ ሲናገር እኛ አማልክት አይደለንም ብሎ ስለ አምላክ ግን ሲናገር፣ ስለ እውነተኛው አምላክ ሲናገር እርሱ የዝናብ ወራትን ሲሰጠን፣ የፍሬ ወራትን ሲሰጠን፣ ልባችንን በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም የሚለውን ንግግር የሚያሳየው እግዚአብሔር ፍጥረቱን እንዲሁ በነጻ ሲመግብ የኖረ ይህም የእሱን ባህሪ ለማሳየት የተጠቀመበት ምስክር እንደሆነ ነው። ይሄ የጸጋ ስራ ነው። በአጠቃላይ የነ አብርሃም ታሪክ የሚያሳየው የጸጋ ስራ ነው። ኑሯቸው ሁሉ ያመኑት እግዚአብሔር ነው። እግዚአብሔር በቃሉ እውነተኛ እንደሆነ፣ ባህሪው ታማኝ እንደሆነ አመኑ። እግዚአብሔር እንደ ጽድቅ ቆጠረላቸው። እኔ እንደው አንድ ብቻ ልጥቀስ ከብሉይ ኪዳን ትንቢተ ሆሴዕን ስመለከተው አንድ ትልቅ የጸጋ ርችት ነው የሚመስለኝ። የጸጋ ድራማ ነው እውነት ለመናገር። ኮብል ላይ ሄደች እስራኤል ከእግዚአብሔር ሌሎችን አማልክ ተከትላ፣ እዚያ ላይ ውሽሞቿን ነው የሚለው ተከትላ የኮበለለች እስራኤልን የሚመልስበት መንገድ የጸጋ ስራ ነው። ሂድና ጋለሞታይቱን አግባ እንዲያውም ከፍልሃት ነው የሚለው። ሄጄ ገዛኋት ነው የሚለው ሆሴ። ሄጄ ገዛኋት የእኔ ሁኚ በቃ እኔም ላንቺ ሆናለሁ አልኩ። ይህ ጸጋ ነው እና እኔ ሙሉን መጽሐፍ ቅዱስ የእግዚአብሔርን ጸጋ ሰው አቅም ስለሌለው የእግዚአብሔር ምሕረትና ጸጋ የሚያሳይ መጽሐፍ ነው። ከዚህ ውጭ ድህነትን ማሰብ በፍጹም ሊያስገደን አይችልም ነው የምለው። ያለ
አዲስ ኪዳን በጸጋ ላይ ጸጋ ነው የሚለው ዮሐንስ። እሱ
ህግ በሙሴ በኩል ተሰጥቶ ነበር ብሎ የሚለው ዮሐንስ ወንጌል ምዕራፍ 1 ላይ ጸጋና እውነት ግን በክርስቶስ ሆነ፣ በጸጋ ላይ ጸጋ ተሰጥቶናልና የሚለው ይሄ ንግግር ነውና ይህን ጸጋ መቀበያው ልክ እኔ አንዳንድ ጊዜ እንዴት አስበዋለሁኝ እንደ መንጠቆ ሁሉ አስበዋለሁ። እምነትን ባህሩ ላይ አሁን አሶች አሉ። አሶቹን እኛ እናመርትም ግን እንዴት እናግኛቸው? እንጥላለን፣ መንጠቆውን እናንስባለን። እምነት መቀበያ መንገድ እንደሆነ ነው የምቆጥረው እንጂ የእግዚአብሔር ጸጋ ነው የድህነታችን መሰረት ማለት ይቻላል።
ያ የሚያድነው ጸጋ የሚያድነው እምነት ግን ደግሞ የሚታወቅ የሚታይ ነው ማብራሪያው የያዕቆብ። እኔ ሁለቱም ጳውሎስም በሮሜ ያዕቆብም በመልእክቱ አንድን ሰው ምሳሌ ማረጋቸው ጥሩ ነው በያስ አብርሃምን ነው ሁለቱም ምሳሌ ያረጉ ምናልባት ሁለት ሰዎች ቢሆኑ ሊቸግረን ይችላል ይሆናል በያስባለሁ ምክንያቱም አብርሃም አመነ ጽድቆ ነው ተቆጠረለት ይላል ቅዱስ ጳውሎስ አይ አብርሃም ሰራ በመሰዊያው ላይ ልጁን ሲያቀርብ ነው የጸደቀው ይላል ያዕቆብ የሚያድነው እምነት ስታየው ሲገለጥ ከጊዜ በኋላ ቴስት ሲደረግ ሲፈተሽ ስራ ያለው ነው በአንድ ሰው ህይወት ውስጥ ነው ሁለት አይደሉም ግን ሁለቱን ነገሮች የተነበቡት እምነት ነው ያጸደቀው አብርሃምን ያጸደቀው እምነት ደግሞ ከሃያ ምናምን አመት በኋላ መተ ስትፈተሽ ስራ አለው አዳኙ የሚያድነው እምነት ሚል የሮሜ ማብራሪያ ነው የሚመስለኝ ያዕቆብን ባየሁት ጊዜ ግን አንድ ሰዎች እንደሚቃረኑ
እርስ በርስ እንደሚጣሉ አርገው ይቆጥራሉ አሁን የሚገርም ነው አሁን እኔ አንድ ዮሐንስ ወንጌል አንድ ጥቅስ ልጥቀስ ቅድምም ወንድማችን ምዕራፍ 1ን ሲጠቅስ ነበር ምዕራፍ 3ንም ምዕራፍ 6 ላይ የተነጣጠረ ጥያቄ እንደዚህ ጠይቀውታል በዚህ ህይወት ተገለጠ በሚለው ትምህርት ውስጥ መነሳቱ አይቀርም እሱ ምዕራፍ 6 ላይ ምንድነው የሚሉት ፈሪሳውያን መጥተው ጌታችንን ቁጥር 27 ላይ ለሚጠፋ መብል አትስሩ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እርሱን እግዚአብሔር አባት ሞታል ብሎ ይላቸዋል እንጀራ ፍለጋ ሲከተሉ ታይቶ ሚጠፋ መብል ነው ለሱ አትስሩ ለዘላለም ህይወት ስሩ ነው ስሩ የሚለው ቋንቋ የስራ ጥያቄ ነው ምን እንስራ እንግዲያው ነው የሚያሰኝ ወዲያው ይጠይቁታል እሱን እንግዲያው ምን እናድርግ ምን የእግዚአብሔር ስራ እንድንሰራ ምን እናድርጋሉት ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው እና ሚገርም ነገር ነው ስራ ብለው የጠየቁትን እምነት ብሎ ይተረጉማል እሱ በቃ ይሄው ነው እግዚአብሔር ምንድነው ከሰው የሚፈልገው ስራ እሱ የላከው ልጁ ኢየሱስ ክርስቶስ አለ በሱ እንዲያምን ነው ሰው ብሎ ይላልና ብዙ መፈናፈኛ የለንም ድህነትን ከእምነት ውጪ ለማሰብ ማለት ነው
በጣም ጥሩ ነገር ነው ስለዚህ አንድ ሰው አሁን ቀድማ አብርሽ እንዳልከው እኔ በቃ ይሄ የጸጋንና ነጻ የሆነውን እግዚአብሔርን ስጦታ መቀበል ትግል ነው ለኛ ምክንያቱም እየሰራን መኖርን ነው የለመድነው በራሳችን ሲሆን ደስ ይለናል ክብርንም ለኛ ያመጣል እንትናችንን የጥራታችንን ውጤት ስናገኝ ነው ደስ የሚለን እንደ ሰው ልጆች ይሄ በመንፈስ ያለውን ይሄ የዘላለምን ህይወት ለመቀበል በጸጋ አንዱ የሚቸግረን የሰውን ባህሪ ይመስለኛል እና አንድ ሰው መጥቶ አይ ይሄ ነገር እኔ አላስተማመነኝም እኔ በጾም በጸሎት በመመጽወት አንዳንድ ነገሮች በማረግ ነው መሞክረው ለመጽደቅ ቢል ምንድን ነው ችግሩ በእግዚአብሔር ያምናል መጽደቅም ይፈልጋል እቺኛዋ ጎዳና ብዙ አሁን ያልናት የእምነት ጎዳና የጸጋን በእምነት የመቀበል ጎዳና ብዙ ኮንፊደንስ አትሰጠውም እና እኔ በስራ ነው የምጸድቀው ቢል ምንድን ነው የምንለው ምን ነው ችግሩ Yeah.